የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልም እና አካባቢው እንዲሁም በዓለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምን ሰንብታችኋል? ይያል ያክብሮት ሰላምታችንን ያስቀደምን በበጋው እረፍት ምክንያት ለሁለት ሳምንት ተቋርጦ የነበረው ስርጭታችን በዛሬው ዕለት ጀምረናል። በቅድሚያ የእስልምና ሃይማኖት ተከታዮች ለሆናችሁ ኢትዮጵያውያን ባለፈው ሰኞ ተከብሮ ለዋለው የኢድ አልፈጥር በዓል እንኳን አደረሳችሁ ይያል የኢትዮጵያ አንድነት ሬዲዮ መልካም ምኞቱን ይገልጻል። የዛሬው የሐምሌ 27 2006 ኦገስት 3 2014 ፕሮግራማችን በአብዛኛው የጥያቄና መልስ ጊዜ ይሆናል። ሰዓቱንም ጠብቆ ይቀርባል። እንግዲህ አድማጮቻችን ፕሮግራማችንን ሙሉ ሰዓት ከኛ ጋር እንድትቆዩ የዘውትር ፕሮግራማችንን በማስቀደም በዚህ የመክፈቻ ዘፈን ወደ ሳምንታዊ ዜናዎቻችን እንሸጋገራለን። ቻረፈ ልፈናው በጣም እጅ ያፈረፈ እጅ ያፈረፈ እጅ ያፈረፈ
ወደ ጥንያ አድማጮቻችን ከዚህ ቀጥል እንሳምንቱ ዋናውና ዜናዎችን አስደምጣለን። በቅድሚያ ማርሰ ዜናዎቹ የሞሮሾ ግን ያመራ ድጅት የስዊድን ቅርንጫፍ በስቶክሆልም ስብሰባ በትናንትናው ዕለት አካሄደ። በስዊድን የግንቦት ሰባት ንቅናቄ አመራር ላይ የነበረ ግለሰብ በስዊድን ያሉትን የግንቦት ሰባት አባላት አጠቃላይ ሰነድ ለትግራይ ውያኔ ማስረከቡ ተገለጠ። የትግራይ ውያኔ አገዛዝ ካድሬዎቹን ከአዲስ አበባ መደባይ ያዘዋወረው ተገለጸ። የዓለም ባንክ የትግራይ ውያኔ አገዛዝን የልማት ውጤት አስመልክቶ ወቀሳ ሰነዘረ። አረና ትግራይ በሐዋት ቁጥጥር ስር እንደገባ አባሎቹ አስተዋቁ። የደቡብ ሱዳን ውስጥ አውጭ ግል ለመፍታት የተያዘው ቀጠሮ እክል ገጠመው። ሊቢያ በማጽያኖች እየተናወጠች ነው። ዜናዎች በዝርዝር። ሞሮሾ ግን ያመራ ድጅት የስዊድን ቅርንጫፍ ህዝባዊ ስብሰባ በትናንትናው ዕለት አካሄደ። በዚህ በሞሮሾ ግን የባህል ማህበር በስዊድን የስብሰባ ጥሪ አስተናጋጅነት በተካሄደ ህዝባዊ ስብሰባ ላይ በዋና ተናጋጅነት አቶ ተክለየሻው የሞሮሾ ግን ያመራ ድጅት ሊቀመንበር ገለጻ ሰጥተዋል። አቶ ተክለ ኢትዮጵያን ግዛይ ሁኔታ መንሻ በማድረግ ኢትዮጵያ ዛሬ ካላለችበት ጥንቅጥና ለአንድነቷ መቦርቦር የዳረጓትን ጸረ ኢትዮጵያን ቅስቀሳዎች ጅምራቸውም ሆነ ጭራርሳቸው የኢትዮጵያን መግለጫ በተለይ ማማራ የተሰኘውን ነገስ ስነ ልቦና የጦርነት ያካሄዱበት በለየለት የጥላትነት ባህሪያቸው እንደሆነ በመረጃ የተደገፈ ትንታኔያቸውን ሰጥተዋል። የትግራይ ያኔ ዘረኛ አገዛዝ ያማራውን ህዝብ በትግሬ ደመኛ ጥላትነት በመፈረጅ በግጽ ቋንቋ አማራ ጥላታችን ነው በሚል ስልት የኢትዮጵያ ሉዓላዊነት ብሔራዊ ጥቅምና የህዝባን አንድነት በእጅጉ የሚጎዳ አገሪቱ ብሔራዊ አንድነቷን አስከብራ እንዳትኖር ከፍተኛ እንቅፋት በመሆን የፕሮግራሙን ንርፎ የሚቀሳቀስ ደመኛ ጥላት መሆኑን ላለፉት 23 ዓመቶች ከዚያም ቀደም ሲል የተፈጸሙትን አስመልክቶ ሰፊ ትንታኔዎች ቀርበዋል። አቶ ተክሌ በመቀጠልም በመግቢያ ንግግራቸው ላይ ትኩረት የሰጡበት ኢትዮጵያ ሀገራችን በጋጥ ወጥ የዘረኛው የትግራይ ውያኔ አገዛዝ ቡድን ተሰንጋ ከተያዘችበት ወቅት አንስቶ ህወሓት ኢትዮጵያ እንደ አንድ አገር መቀጠል እንደሌለባት ባለመው ቅድ እየተመራ የአማራ ህዝብ የሚኖርባቸውን ከተሞችና መንደሮች እርሻ ስፍራዎች ነዋሪውን በማጥፋት በሰፋሪ ትግራይ መተካቱና ከጎንደር ከወሎ ካፋር በተወሰዱ መሬቶች ላይ ዛሬ ታላቋ ትግራይ ህልም እንዳረጋገጠላቸውና ወደ ዘላቂው ዓላማቸው ለመድረስ ትግራይ ከሱዳን በመሬት አካል እንድትገጥም መደረጉን መረጃዎች ተደምጠዋል። የአማራ ህዝብ በጠላትነት የተፈረጀ በመሆኑ በህክምና አገልግሎት እየተባለ የመመከኛ መርፌ የወጉት ከሚኖርበት ደጅና ቀው መፈናቀል ብቻ ሳይሆን አማራው በቁጥርም አንሰ ተገይተሃል በየሁለት ዓመቱ 2-3 ሚሊዮን ቀንሷ እየተባለ መሳለቂያ እንዲሆን መደረጉን ማስመልክቶ በተሰጠ ማብራሪያ ይህን ዘግናኝና ሆነ ተብሎ የሚካሄድ የዘር ማጥፋት የዘር ማጥራት ተግባር በቀደሙት ዘመናት የውጭ ወራሪዎች ከፈጸሙ ጋር እንደሚስተካከልና ታሪክ ይቅር የማይለው ወንጀል መሆኑ ማብራሪያ ቀርቧል። በስብሰባው ላይ ተሳታፊዎች ልብ የሳበውና የሞሮሾ ግን ያመራ ድጅት ለህዝብ ለወገን ላገድራሽ በመሆን ከሚሰራቸው ተግባሮች መካከል ህወሓትን የበቀል እርምጃ ረመናዊ ተግባር አስመልክቶ ህጋዊ እርምጃ ለማስወሰድ በመደረግ ላይ ያለ የዳኝነት ተግባር አስመልክቶ የተሰጠው ማብራሪያ ሲሆን ይህን ህዝብና የወገን አደራ ግፉን በፈጸሙን ላይ ፍትሐዊ ፍርድ በዚህ ትውልድ መስጠት ወይም ማሰጠት ወይንም ከዘገየም ቀጣው ትውልድ ኃላፊነቱ እንዲወጣ ለማድረግ የሚያስችለው ቅድመ ሁኔታዎች መጠናቀቃቸውን አስመልክቶ የተሰጠው ሰፊ መግለጫ ሲከታመነት ሊያረጋግጡ የሚችሉት እቅዶች በስብሰባው ተሳታፊዎች ልቦና ህሊና እንዲቀረጽ ተደርጓል። ለዚህም ለረጅምና ትግስት አስጨራሽ ጉዞ በዲያስፖራ ያለው የአማራው ህዝብ ተደራጅቶ በድጅት ልቆ የሐሳብ ውህደት በውስጡ አስፍኖ በብቃት መገኘት ወሳኝ መሆኑን አቶ ተክሌ አሳስበዋል። የኢትዮጵያ ጠላቶች የአማራውን ህዝብ በተቀዳሚ ኢላማ አድርገው ሲንቀሳቀሱ 50 ዓመቶችን ያስቆጠሩ መሆናቸው አንዳችን መመጸጸት የሌለባቸው አውሬ ባህር የተላበሱ በአዳን ጉዳይ አስፈጻሚ መሆናቸውን ውይይቱ በድምዳሜ ያጠናቋል። ከዚሁ ጋር ተያይዞ በዚህ በህዝብ ስብሰባ በተቃጣና በተፈጸመ ግፍና አሰቃቂ ድርሰት ላይ ተቃውሞ ለማካሄድ አካሄዱም ለነጻነትና ለመብት ለህልውና የሚመጥን የድርጅት ብቃት አልመፍጠራችን ለጠላቶቻችን ተመችተናል። በመሆኑም የሞሮሾ ግን ያመራ ድርጅት የሲቪል ማህበራት አወቃቀር ዓላማ ይዞ አማራውን ከጥፋት እንድታደገው የሚለው ጥሪ ከአማራው ነገድም ውጭ ያለው የሰብአዊ መብት መከበር ተሟጓችም ቢሆን ይህን ዓላማ ተከትቶ እንዲሰለፍ ጥሪ ተላልፏል። ከግንቦት ሰባት ምስረታ ጥሪ ላይ የትግራይ ወያነ አገዛዝ በስድስት ወሮች ውስጥ ከስልጣን ለማባረር ኢትዮጵያዊው 500 ዶላር መዋጮ መክፈል ይበቃዋል በሚለው የተቀሰቀሰው በትውልድ ኢትዮጵያዊ በየከተሞች ለተመደቡት የግንቦት ሰባት ተወካዮች ፈቃደኝነታቸውን በመግለጽ ስማቸውን በማስመዝገብ ቃል የገቡት የስም ዝርዝር መረጃ ለትግራይ ወያነ አገዛዝ ተላልፎ እንደተሰጠ አንድ በቅርቡ ወደ ምዕራብ አውሮፓ በመኮብለል የፖለቲካ ጥገኝነት እየጠየቀ የትግራይ ወያነ አገዛዝ ባለስልጣን አጋለጠ። ይህን ተፈጸመ የተባለውን የክደት ተግባር ይፋ ሆኖ ከተሰማ ጥቂት ሳምንታቶችን ያስቆጠረ ሲሆን የግንቦት ሰባት የዜና አውታሮች ግን ሊዘግቡት አልፈቀዱም። መረጃውን አሳልፎ የሰጠው ግለሰብ ነዋሪነቱ በስዊድን ስቶክሆልም ሲሆን ግንቦት ሰባት መሪዎችን በስዊድን ተቀባይና ሸኝ እንደነበረም ይታወቃል። ሰሞኑን ጉዳይ አስመልክቶ ባለ ጉዳዮቹ እየተተራመሱበት ነው። በስዊድን ከተማ አንዳንድ የውስጥ አዋቂዎች እንደገለጹ ከሆነ ግለሰቡን ግንቦት ሰባት ለአንዳንድ የፖድካስት ስራ ከሀገር አገር ሲልከው እንደነበርም ገልጸዋል። የግለሰብ በቀደሙ ጊዜያቶችም በተለይ በደርግ ዘመን ተቃዋሚዎችን የሚባሉትን ወጣቶች ያስለቀመ ሲያስገርፍ የነበረ እንደነበር በአሁኑ ወቅት በምዕራብ አውሮፓ የሚኖሩ ግርፋቱ የተፈጸመባቸው ማንነቱን ሲያጋልጡ እንደነበር ይታወቃል። ከዚሁ ጋር በተያያዘ ዜና ግለሰቡ ከቅርብ ጊዜ ወዲህ አዲስ ስም በማውጣት አዲስ መታወቂያ መያዙንም ለመረዳት ተችሏል። አድማጮቻችን ይህን ግለሰብ አስመልክቶ ብዙ የተለያዩ መረጃዎች የቀረቡ በመሆኑ በሳምንታዊ ፕሮግራማችን አጠናቅቀን ለማቅረብ ከወዲሁ እንገልጻለን። የትግራይ ወያነ አገዛዝ ካድሮቹን በመላ ኢትዮጵያ በአዲስ መመሪያ እያጠናከረ ነው ተባለ። ወያነ በሚቀጥለው ዓመት ምርጫ ላይ የምርጫ ካርድ ምዝበራ ለማካሄድ ቅድመ ዝግጅቶችን እያካሄደ መሆኑ የገለጹ የውስጥ አዋቂዎች እስከ ቅርብ ጊዜ ድረስ በአዲስ አበባና ሌሎች ትልቅ ከተሞች የነበሩትን በልዩ ልዩ ኃላፊነት በመላው አገሪቷ ውስጥ እየመደባቸው መሆኑን ይፋ አድርገዋል። በምትካቸውም በብዙ ሺህ የሚቆጠሩ ካድሮች ከክልል አንድ ወደ አዲስ አበባ እንደተሸጋገሩም አክለው ገልጸዋል። የልዩ በሆነ ሚስጥር ከክልል አንድ እየተላኩ ያሉት ካድሮች በቅርቡ ከአዲስ አበባ ወደ ሌላ ከተማ የተዛወሩትን የሚተኩ ሲሆን በተለይም በአዲስ አበባ ከተማ ምክር ቤት ተመራጮች እንዲሆኑ ለማድረግ የተወጠነ እንደሆነም በብዙዎች እየተገለጸ ነው። ከጥቂት ሳምንቶች ውስጥ ከተማዋ በብዙ የትግሮች ተናጋሪዎች ተጨናንቃ እንደምትገኝም ታዛቢዎች ገልጸዋል። የወያኔ ዕቅድ ይፋ ያደረጉ ወገኖች እንደገለጹት በካድሮቹ ዝውውር የተተኮረባቸው ከተሞች አዋሳ፣ ለቀምት፣ ደሴ፣ ጅማ፣ ሐረ፣ ደብረ ማርቆስና ጎንደር ናቸው። በተለይ በዋና ከተሞች ያሉ ካድሮች በሙስናና በስልጣን ምርግና እየተጠሉ በመምጣታቸውና የህዝቡ ጥላቻ በግልጽና በአደባባይ እየተነገረ በመሆኑ የትግራይ ወያኔ አገዛዝ ጊዜያዊ መፍትሄ ይሆነኛል ያለው ዘዴ ተጠቅሟል ያሉት ወገኖች በተለይም የአዲስ አበባዎቹ ወደ ሌላ ከተማ ዘዋር ለትግሮቹ ምልመላ ካድሬዎች ቦታ እንዲለቁ ለማድረግ የታቀደ እርምጃ ነው ተብሏል። የዓለም ባንክ የትግራይ ወያነ አገዛዝ የልማት እድገት አስመልክቶ ወቀሳ ሰነዘረ። የዓለም ባንክን ሌሎች የመዋለ ንዋይ ባለሀብት አገሮች በጣምራ ላለፉት ዓመቶች የትግራይ ወያኔ የእድገት ሰንጠረዥ ሲያስተጋቡ ከቆዩ በኋላ ሰሞኑን በወያኔው ኤፈርት ድርጅት በሞኖፖል የተያዘው የአገሪቷ የውጭ ንግድ አስከፊ ደረጃ ላይ የሚገኝ መሆኑን ይፋ አድርገዋል። ቡናን፣ ቆዳን፣ የቅባት እህልና ሌላም ምርቶችን ላይ ያረፈውን የውጭ ንግድ አላንዳች ተፎካካሪ በመዳፉ አስገብቶ የሽያጩ ብቸኛ ተጠቃሚ ያደረጋቸው የራሱ ቅርንጫፎች በዓለም ገበያ ላይ የተከሰተ የዋጋ መውረድ ምክንያት ችግር እንዳስከተለ ባንኩ ገልጾ ይህም በተራው ዝቅተኛና መካከለኛ ለሆኑ ከውጭ አገር የንግድ ተቋም ጋር ትስስር ያላቸው ዕቃ ለማስመጣት የሚያስችላቸውን ውጭ ምንዛሬ ማግኘት እንዳልቻሉ ባንኩ አትቶበታል። እንደ ዓለም ባንክ አገላለጽ ኢትዮጵያ ወደ ውጭ ዓለም ገበያ የምታቀርባቸው ምርቶች የመጠን ለውጥ ከማድረግ በስተቀር አዳዲስ ምርቶችን ያልተገኘበት በመሆኑ ለዓለም ገበያ ዋጋ መውደቅና መነሳት ተጋልጧል ብለዋል። የቡና አምራች አገሮች በዋጋ ተመናቸው ላይ የመገበያ ገንዘባቸው በማስተካከል የገቢያቸውን መጠን እያሳደጉ ሲሄዱ፣ በወያኔ መዳፍ ላይ የወደቀው የውጭ ንግዱ ግን በዓለም ገበያ ዋጋ ሽርፈት ላይ የሚያደርገው ማስተካከያ ባለመኖሩ ችግሮቹ ተከማችተው ለኢትዮጵያ ብር የገንዘብ አቅም መስተካከል ከፍተኛ ግፊት መፍጠሩን ከገለጹ በኋላ ኢትዮጵያ ከዶላርና ከቀሩት የዓለም መገበያ ገንዘቦች ተመላይ ተመጣጣኝ እንዲኖረው ቢያንስ ከ10-15% የምንዛሬ ለውጥ ማድረግ እንዳለባት አሳስቧል። የአረና ትግራይ በህወሓት ቁጥጥር ስር መዋሉ ተገለጸ። በድርጅት ውስጥ የቆዩ አባላት ከሰሞኑ በህወሓት ባንዳዎች ሰርጎ ገብነት ምክንያት የድርጅቱ ውስጣዊ ግጭቶችን እያስተናገደ ለመሆኑ በጽሑፍ መግለጫ ሰጥቶበታል። ለዚህ ችግር የዳረጉት በግንባር ቀደምትነት በመሪነት ይሰሩ የነበሩት አቶ ገብረ አስራትና መሰሎቻቸው እንደሆኑም ይፋ አድርገዋል። በህዋት ሰርጎ ገቦች ባረና ትግራይ ውስጥ ተሰክስገ ገቡት ካራታ መዳ በፊት እንደነበረ ያተተው መግለጫ ጠንካራ ባላቱ እንዲባሩ ተደርጓል ብሏል። የውስጥ ውይይቶች ታፍነው ቡድኑ አምባገነን ነክሶ አላንዳች ጋር ስራቶ መንቀሳቀስ ያሉት አምባገነኖች አረና ትግራይ ለህዋት ሸጠው ለውጠውታል ይላል ጽሑፉ። በመቀጠልም አንዳንዶቹ አመራራ ባላቶች በኮተኮታቸው ነው ባሳደጓቸው ድርጅት ህዋት ድግስ ላይ የተገኙ እስክስታ የመጡ ሴራ ለማካሄዳቸው የተደረሰባቸው መሆኑን አትተዋል። ድርጅቱ በመድረክ ውስጥ እያምታታለው እያኔ ስለላ መዋቅር ሆኖ እንደሚያገለግል የተደረሰ በመሆኑን የወጣው የማጋለጫ ጽሑፍ ይፋ አድርጓል። አረና ትግራይ ከአንድነት ፓርቲ ኡደጀ ጋር በግንባር ተደራጅቶ ስምምነት አድርጎ እየሰራ ያለ የአቋም ለውጥ በመያዝ መድረክ ከጎሳ ድርጅቶች መዋቀር በስተቀር የኢትዮጵያን ድርጅትም ሆነ ህብረ ብሔር ፓርቲዎች ጋር ድርድር መደረግ የለበትም የሚል አቋም መያዙም የወያኔ ባህሪ ጋር እንደተጠጋ አስመስክሯል ብለዋል። በደቡብ ሱዳን አማጽያና በመንግስት መካከል ተጀምሮ የነበረው የእርቅ ድርድር ሰኞ ይጀምራል ተብሎ ይጠበቃል። በመንግስትና በአማጽያኑ መካከል አንድ ስትራቴጂካዊ ከተማ በሆነች አካባቢ ከባድ ጦርነት ሲያደርጉ ከሰነበቱ በኋላ ባለፈው ረቡዕ የድርድሩን አጀንዳ ለመቀረጽ አጭር ውይይት ማድረጋቸው ተገልጿል። ሁለቱም የተፋለሙበት ከተማ በኢትዮጵያ ድንበር የምትገኝ ናስር በመባል የምትጠራ ሲሆን እስከዛሬ ድረስ የአማጽያኑ ዋና ከተማ መሆን ተሰይማ ቆይታለች። ባለፈው ረቡዕ ውይይቱ ለጥቂት ደቂቃዎች ከተካሄደ በኋላ ለሰኞ ተቀጥሮ ተበትኗል። ይህ ለወር ያህል ተቋርጦ የነበረው ድርድርና በዋነኝነት የልዩነት ነጥብ ሆኖ የቀረበው በድርድር ውስጥ መካተት ያለባቸው የህብረተሰብ ክፍሎች ይግቡ አይግቡ በሚል ዙሪያ ላይ ያረፈ ሲሆን ይህም ቁልፍ ጥያቄ አደራዳሪዎች ሁሉ ላይ ሳይመክሩበትና መፍትሄ ሳያፈልቁ ድርድሩ እንዲጀመር ጥሪ መቀረቡ ተገቢ አለመሆኑን አማጽያኑ በምሬት ገልጸዋል። በሌላ በኩል ደግሞ ከደቡብ ሱዳን መንግስት በኩል ከሰሞኑ አንድ ያልተጠበቀ ክስ በትግራይ ወያኔ ላይ ተሰንዝሯል። ክሱ በግልጽ የቀረበ ሲሆን ወያኔ በአንድ በኩል አደራዳሪ ከሆነው ኮሚቴ ጋር ተቀምጦ በጎን ግን ለአማጽያኑ ድጋፉን ይሰጣል የሚል ነው። የደቡብ ሱዳን መንግስት እንደ መረጃ ያቀረበው በጦርነቱ ግንባር የቆሰሉ ከፍተኛ መኮንኖችና ከ50 የበለጡ ታጣቂዎች በጋምቤላ ሆስፒታል ሕክምና ወያኔ እያደረገላቸው ነው ሲል ወቀሳውን ሰንዝሯል። በመቀጠልም ወያኔ ተቃዋሚዎቹ በያዟቸው ክልሎች ውስጥ አስተዳዳሪ መዋቅር ለመስረት እንዲችሉ ተባብሯቸዋል ብሏል። የትግራይ ወያኔ አገዛዝ ግን ክሱን አስተባብሎ በደቡብ ሱዳን ጉዳይ ከማሸማገል በስተቀር በምንም ጉዳይ ጣልቃ አልገባሁም ብሏል። በመጨረሻም በሊቢያ ያሉ ትላልቅ ከተሞች በልዩ ልዩ ተፋላሚ ሚሊሻዎች የተኩስ ልውውጥ እየተናወጡ ነው። የሊቢያው ጋዳፊ በምዕራባውያን ጣልቃ ገብነት በታጀበ ህዝባዊ አመፅ ቅስቀሳ ተስታኮ የሰሜን አትላንቲክ ጦር ግንባር ቀጥተኛ ተሳትፎ ከተገደለ ወዲህ ሊቢያ ሰላም አጥታ መቆየቷ ይታወሳል። ምዕራባውያን የሊቢያን የነዳጅ ማፍለቂያ ስፍራ በተለይም ፈረንሳይና ጣሊያን ከልዩ ልዩ ሚሊሻዎች በመሻረክ መሳሪያዎችን በማቀበል ሲያተራመሱ ቢቆዩም አክራሪ የእስልምና እምነት ተከታዮች ባላቸው የጸረ ምዕራባውያን አስተሳሰብ በመምራት በየከተሞች በምዕራባውያን ድጋፍ የተቀመጡት ሚሊሻዎች አሳደው በመቅጣት ብዙ ከተሞችን ያስለቀቁ መሆናቸውን አስመልክቶ የሚዲያ ሽፋን አግኝቶ ሰንብቷል። የዓይን ምስክሮች እንደገለጹ ከሆነ እየተጠናከረ በሄደው ጦርነት ምክንያት ብዙ ሰዎች እንደተገደሉና እየተፈናቀሉ ያለው እየተፈራገጠ ያለው ማዕከላዊ የአንሻንጉሊት መንግስትም አማጽያኑ ይቆጣጠራቸዋል የሚላቸውን ከተሞች በአይሮፕላን መደብደቡን ገልጸዋል። ቤንጋዚ ተብሎ የሚጠራው የጋዳፊ መውደቅ ያፋጠነው የጦር ኃይል ተመድቦበት የነበረው ከተማ በሽግግር መንግስቱ ሰራዊት ሲተዳደር ከቆየ በኋላ ባለፈው አመት ከተማዋን ለቆ እንዲወጣ መደረጉን እስላማዊ ሚሊሻዎች አስታውቀዋል። በዋና ከተማ ያለው ጸጥታ ደፍርሶ በየቀኑ የተኩስ ድምፅ እየተሰማ ሲሆን፣ በከተማ ዙሪያ የተለያዩ ቡድኖች መሽገው ኃይላቸውን እያጠናከሩ ሲሆን፣ ሰላማዊ ህዝብም አስከፊ የሆነ እርስ በርስ ጦርነት ይከሰታል የሚል ስጋት ከተሞቹን በመልቀቅ ወደ ሌሎች ትንሽ ከመንደሮች እየነጎደ መሆኑ ተገልጿል። ምዕራባውያን በዚህ ትርምስ እንደማይተርፉ በመረዳታቸው ኤምባሲዎቻቸውንም ሆነ በስራ ተቋራጭነት የሚሰሩትን ያገሩትን እየለቀቁ ወጥተዋል። በግንባር ቀደም አሜሪካ አምባሳደሯን መዝገቷን አስታውቃለች። ግብጽ የእስላሚስቶችን እንቅስቃሴ በድንበሯ በኩል ገብተው ችግር እንዳይፈጥሩ በማሰብ ድንበሯን ዘግታለች። ዜናዎቹ የሳምንቱ ዋና ዋና ዜና በዚህ ይጠቃልላሉ።
ሰላም ተሰዋነ ይደርም ደግፋው ደግፋው ይህን እያየ ይንበራል ወይ ሰውን ደኑን 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 ማርያቱን ማርያቱ ሀምሳ ግንድ ባሪያውን የታውሶ ማርያቱን ሀምሳ ግንድ ባሪያው የታውሶ የታውሶ እንጀራውን ነውን ይበላል እንዲሁ ነው ታርሶን
አድማጮቻችን በመግቢያችን ላይ እንደገለጽነው አንድ እንግዳ በስቱዲዮ ውስጥ ከኛ ጋር ይገኛሉ። የዛሬው እንግዳችን በተለያዩ ሚዲያዎች ላይ እንደተገለጸው በአውሮፓ የሥራ ጉብኝት ለማድረግ የመጀመሪያ ማረፊያ ባደረጉበት በስዊድን ስቶክሆልም ለሚገኙ ኢትዮጵያውያን የአገሩ ጉዳይ የሚያሳስበው በተለይም በአማራው ሕዝብ ላይ በደረሰውና እየደረሰ ባለው ግፍና መከራ ሰላማዊ ኑሮ ማጣት ያንገበገበው ወገን በመገናኘት ለሕዝቡ ስቃይና ሰቆቃ ደራሶች ለመሆን እንድንበቃ የሚያስችለውን የትግል መርህና ድርጅታዊ ጥንካሬ በመካከላችን እንዲበለጽቅ ለማድረግ በተዘጋጀ ጉባኤ ላይ ንግግር እንዲያደርጉ የተጋበዙትን የክብር እንግዳ አቶ ተክሌሻውን የዕለቱ እንግዳችን አድርገናል። በትናንትናው ዕለት በስቶክሆልም ከተማ ለሚገኘው በትውልድ ኢትዮጵያዊ ለሆነውና ለሞረሽ ወገን የአማራ ድርጅት አባላትና ደጋፊ ያሳተፈው ውይይት ተካሂዷል። አቶ ተክሌ በስብሰባው ላይ ያሰሙትን መልእክት ማብራሪያና መሪ ቃል መነሻ በማድረግ በጥያቄና መልስ አካተን ለአንድ ሰዓት ያህል ቆይታ እናደርጋለን። አቶ ተክሌሻው በስዊድን የኢትዮጵያ አንድነት ሬዲዮ ለውይይት በጋበዝነው መሰረት በሰዓቱ በመገኘቶ ብራሴ በሬዲዮኑ ፕሮግራም አዘጋጆችና እንዲሁም በአድማጮች ስም እንኳን ደህና መጡ በማለት ሰላምታዬን በማስቀደም ወደ ጥያቄና መልሱ እንሸጋገራለን። ጤና ይስጥልኝ አቶ ተክሌ።
ጤና ይስጥልኝ። እኔም ሐሳቤን ከወገኔ ጋራ እንድገልጽ የሬዲዮ ጣቢያው ድርሰ ፈጠኝ ከልብ አመሰግናለሁ።
መልካም። ለውይይታችን መንደርደሪያ እንዲሆነን ከሞረሽ ወገኔ የአማራ ድርጅት የስብሰባ ጥሪ መልእክት እንነሳ። በአማራው ሕዝብ ላይ እየተፈጸመ ያለውን የዘር ማጥፋትና የዘር ማጽዳት ወንጀል እያንዳንዱ የሰው ልጅ ፍጡር የሆነ ሁሉ ከራሱ ጥቅምና ፍላጎት ባሻገር ካለው ህሊና ውስጥ አስገብቶ እንዲያይና ከህሊናው ጋር የታረቀ ፍጡር ከፍትህ ጥያቄ ጋር የቆመ ዘጊያ ከመንደርተኝነትና ወይንም ከጎጠኛ የጸዳ ትውልድ መኖር እንዳለበት የሚገልጽ ጥሪ ሲተላለፍ ቆይቷል። በትናንትናው ሕዝባዊ ስብሰባ ላይ ለጥሪው ምላሽ ለመስጠት የሚያስችል የውይይት መንፈስ ተንጸባርቋል ይላሉ። እስቲ ስለ ስብሰባው አጠር ያለ ግምገማ ቢሰጡን አመሰግናለሁ።
በእኛ በኩል እዚህ አገር ስቶክሆልም አካባቢ ስንት ኢትዮጵያዊ እንደሚኖር መረጃ የለኝም። በርካታ ሰዎች እንደሚኖሩ ጠብቃለሁ። ለጥሪው ግን ከጠበቅነው ሰው አንጻር አዳራሹን ያጨናነቀ የጠባ የሰፋ ነው ብለን አናምንም። የተገኙ ሰዎች በተጨባጭ አውቁታል። በስብሰባው የተገኙ ሰዎች ቁርጠኛና አላማ ያላቸው እንኳን የሰው ዘር እንስሳና እጽዋት መጥፋት የለባቸውም ተብሎ በሚጮህበት በ21ኛው ክፍለ ዘመን ላይ አንድ ነገድ ሊጠፋ ይገባውም ብሎ ያመኑ ለዚያ ላይ የደረሰውን ጉዳት እና መጠን ለመረዳትና ያቅማቸውን አስተዋጽኦ ለማድረግ የፈለጉ ሰዎች ተገንተዋል። በኔ በኩል የመጡ ሰዎች በቂ ናቸው። ዓለምን የለወጡ ጥቂት ሰዎች ናቸው፣ ሺዎች አይደሉም። ከዚያ አንጻር የተገኙ ሰዎችን ከልብ እናመሰግናለን። ያልመጡ ሰዎች የተለያየ ምክንያት ኖሯቸው እናምናለን። የመጀመሪያው ምክንያት ጉዳዩ አልገባቸውም። በሁለተኛ ደረጃ አገር ቤት ይመላለሳሉ፣ አገር ቤት ጥቅማ ጥቅም ይኖራቸዋል፣ ከዚያ እንታይም ብለው ሊሆን ይችላል። በሌላ በኩል ደግሞ ኢትዮጵያ አሁን ባለንበት ዘመን ላይ ላለፉት 23 ዓመታት የጎሳ ነገር ተቀምሮ አንድን ነገድ ጠላት ያደረጉ ስለሆኑ ጉዳዩ እኛን አይመለከተን ብለው ሊሆን ይችላል። ስለዚህ የቀሩበት ምክንያት የተለያየ ሊሆን ስለሚችል የመጡት ግን ወሳኝ የሆኑ ኢትዮጵያ ጉዳይ ያገባናል የሚሉ በመሆናቸው ለመጡ ሰዎች የተለየ አክብሮት አለን። ወደፊትም ይቀጥላል። ሞራል ተጠናክሮ ኃይል መሆኑን ሲያረጋግጥ ዛሬ እግራቸው ወደ ኋላ ያለው ነገ ጠዋት ወደፊት እንደሚሉ ተስፋ እናደርጋለን።
እኛም እናምናለን በዛ መልኩ። በቀጣዩ እስኪ ሞረሽ ወገኔ የአማራ ድርጅት በሚያደርጋቸው እንቅስቃሴዎች የተገኙ ድሎችን እናንሳ። ድርጅቱ ራሱን በይፋ ካስተዋወቀ 2 ዓመቶችን እያስቆጠረ ነው። ከተመሰረተበት ዕለት አንስቶ ዓላማውን በጽሑፍ ሲያስተጋባ ቆይቷል። በሕዝብ ላይ የሚደርስበትን በደል በመረጃ ከበቂ በላይ አጋልጧል። የኢትዮጵያንና የሕዝቧን ታሪክና ሐቅ ተሞርኩዞ ተከላክሏል። እውነት ባለበት እንዲቆም አድርጓል። ከሁሉ በላይ የሕዝቡን ንቃተ ሕሊና ማለትም ነባራዊ እውነታን ወደ ላቀ ደረጃ አሸጋግሮታል። በሌላ በኩል ደግሞ የስነ ልቦና ተጠቂዎች በዘረኛው የትግሬ ወያኔ ቡድን እየታገዙ በድርጅቱ ላይ ዘመቻ ያካሂዳሉ። ጠቅለል ባለ ሁኔታ ዛሬ ሞረሽ ወገኔ የአማራ ድርጅት በምን ደረጃ ላይ ይገኛል ይላሉ?
በመሰረቱ ማንም እንደሚያውቀው አንድ ድርጅት አንድ ሰው ተወልዶ መጀመሪያ ደረጃ ከእናት ከአባቱ ቅፍ ነው የሚቆየው። ከዚያ በአራት እግሩ ይሄዳል። ከዚያ ደግሞ ቀን እየቆጠረ በሁለት እግሩ አስችሎ ይሄዳል። ድርጅትም የዚያ ሂደት ነው የሚከተለው። ባለፉት ሁለት አመታት በተደረገው ላይ ዘመን ጋር እንደሚታይ ያጭር ጊዜ ነው። ሁለት አመት ረጅም ነው አይባልም። የሰዎች ጋር ነው ትግል የሚደረገው፣ ሐሳብ ጋር ነው ግጭት የሚደረገው። መረጃን ማቅረብ በአግባቡ ይጠይቃል። የሰዎችን ትላንት የነበረውን አመለካከት መቅረጽ ይጠይቃል። ይሄ ራሱ ጊዜ ይፈጃል። ከዚህ አንጻር ሞረሽ በሁለት አመቱ ጊዜ ውስጥ ይደርሳል ብለን በእኛ ግምት በዚህ አሁን በደረጃ ላይ እንደርሳለን ብለን አላቀድንም። በከፍተኛ ደረጃ ጉዳዩ የገባቸው ከሁሉም በላይ ወያኔ ራሱ የሚሰራው ስራ በአማራ ላይ የሚያደርገው አይን ያወጣ የጥላቻና አመለካከት በአደባባይ መሪዎቹ የሚሰጡት ስድብ ማንም ሰው ያውቀዋል። አማራው ኢትዮጵያ አይደለም ተብሎ ከሁሉም አካባቢ የሚደርስበት መፈናቀልና ህዝቡ ድረሱልኝ እያለ የሚያሰማው ጥሪ የአብዛኛውን አማራ ህሊና ኮርኩሯል። በዚህ የተነሳ በርካታ አማሮች በተለይም በውጭ የሚገኙት በአውስትራሊያ፣ በዚህ በአውሮፓ፣ በካናዳ እና በዩናይትድ ስቴትስ አሜሪካ የሚገኙት አማሮች ጉዳይ ናቸው ብለው በቀጥታ የድርጅቱ አባላት ናቸው። በዚህም የተነሳ አማራው በእነዚህ አህጉሮች የራሱ የምክር ቤት አባላት መሰረታዊ ማህበራትን በአገር ደረጃ በከተማ ደረጃ አዋቅሯል። እዚያም በአህጉር ደረጃ ኮሚቴዎችን አዋቅሯል። ከዚህ አንጻር የደረስንበት የማሰባሰብ ደረጃ ከሚጠበቀው በላይ ያደገ የሰፋ ነው። አሁን የምንጠብቀው እውቀት፣ ችሎታ፣ መረጃ፣ ጥበብ ያላቸው ሰዎች ይህ ድርጅት ተጠናክሮ ወደፊት እንዲቀጥል እንደምናውቃቸው ድርጅቶች ጠዋት አብቦ ማታን የሚከስም ሳይሆን አማራው በኢትዮጵያ ፖለቲካ ህይወት ውስጥ ወሳኝ ሚና መጫወት የሚችልበትን አቅም የመፍጠር ስራ መስራት እንዳለበት እናምናለን። በዚህም የአማራው ልጆች ንቁ ነው ጥሪውን እንደሚቀበው ተስፋ እናደርጋለን።
ጥረታችንም ያ ነው። የዘረኛው የትግሬው ያን ያገዛዝ ቡድን ስልጣን መያዝ ጋር ተያይዞ በተከሰተው የማንነት መራቆት ያስከተለው መዘዝ ፈራርሰን እንደራደር በሚለው አባዜ ውስጥ ተዘፍቀናል። ከአማራው ተወላጅ በስተቀር አብዛኛው በሚችለው አቅሙ ድርጅት አንግቦ በፕሮፓጋንዳ ታግዞ በባዕዳኖች እየተረዳ እየተንቀሳቀሰ ነው። በፕሮፓጋንዳው በዋነኛነት ተጠቂ የሆነው ደግሞ የአማራው ወገን ነው። አማራው ድርጅት አልባ ሆኖ በቆየባቸው ወቅቶች ብዙ አሰቃቂ ግፎች ተፈጽመውበታል። ከሞረሽ ወገን የአማራ ድርጅት እንቅስቃሴ አንጻር ለአማራው ድርጅት መኖር የሚካሄደውን መከራና ግፍ ለማስቆም ምን ማረጋገጫ አለ ይላሉ?
ማረጋገጫው በአማራው ዛሬ ብቻ አይደለም። የተለያዩ መጽሐፍቶችን ላገላበጥን ሰዎች፣ የታሪክ ባለሙያዎችን ላነጋገርን ሰዎች የኢትዮጵያ ወነትን የአፍሪካ የጥቁር ዓለም የኤዥያና የላቲን አሜሪካ የነጻነት ችቦ ሆና የኖረች አገር ናት። የነጻነት ችቦ አብሪነቷ አፍሪካንና ዓለምን በቁጣቸው ስር እናረጋለን ብለው ያመኑ ነጭ ኃይሎች ህሊና ሰብራለች። በዚህ የተነሳ ኢትዮጵያን ማጥፋት እንዳለባቸው ተደጋጋሚ ሙከራ ተደርጓል። ከዚህ አንጻር በተለይ በተደጋጋሚዎች ውስጥ ጥላቱ ነው ኢላማ ሆኖ የጥፋት እንት የተዘጋበት ይሄ ነገር ነው። በተለይም ካለፉት 23 ዓመት በኋላ ወያኔ በማሻማ መልኩ የትግራይ ህዝብ ጠላት፣ ቀንደኛ ጠላት፣ ደመኛ ጠላት አማራ ነው፣ እሱን ማጥፋት አለብን ብለው የተነሱ ሰዎች ናቸው። ከዚህ አንጻር ይህንን ህዝብ ከመግደል፣ ከማሰር፣ ከስራ ከማባረር አልፎ ኢትዮጵያ አይደለም ተብሎ ከቦታው ተባሯል። የመውለድ አቅሙን፣ የመራባት አቅሙን፣ ተፈጥሮ አቅሙን ቀንሰዋል። መድኃኒት በመስጠት ወንዱን የሚያኮላሽ ሴቱን የሚያመክን ኤችአይቪ ቫይረስን ሆን ተብሎ በመውጋት ሟችና ታማሚ አድርገውታል። ይሄ በዓለም ላይ ከፍተኛ ወንጀል ተፈጽሟል ቢባል ከዚህ የባሰ ወንጀል በየትኛው አካባቢ ተፈጸመ ብለን አናምንም። ከዚህ አንጻር የድርጅቱ ወደፊት አስተማማኝ መሆን ዋናው አማራው ራሱን አውቆ ማንነቱን አውቆ እየደረሰበት ያለውን ግፍና መከራ ተረድቶ በማንነቱ ከቆመ ራሱን ማዳን ብቻ አይደለም የኢትዮጵያ ትንሣኤ ይሆናል። አማራው ከኢትዮጵያዊነቱ የሚለየው ምንም ኃይል የለም። አማራው ኢትዮጵያዊት ማተቡ ናት፣ እምነቱ ናት፣ ሃይማኖቱ ናት። ስርጭቱ ይነን ያሳየናል፣ ኑሮ ይነን ያሳየናል። ስለዚህ ይሄ ኃይል በማንነቱ አውቆ ልጆቹ በድርጅቱ ዙሪያ ከተንቀሳቀሱ ማናቸውንም ኃይል የመቃፈት ኃይሉ አስተማማኝ ነው። በዚህ ረገድ ለድል እንበቀለም ተስፋ እናደርጋለን።
መልካም። ኢትዮጵያዊነት አለኝ የሚለው ወገን ወይንም ራሱን ከወያኔ ዘረኝነት ፖሊሲ ጋር ራሱን ያላዛመደ ወገን አንዳንድ የአማራውን ተወላጅ ጨምሮ የሞረሽ ወገን የአማራ ድርጅት መፈጠር የአገሪቷን የወደፊት ዕጣ ፈንታ የበለጠ አስቸጋሪና ውስብስብ ያደርገዋል ይላሉ። በመሆኑም በአማራው ነገድ ላይ የበለጠ ኃላፊነትንና ጫናን ያስቀምጣል። ለመብት፣ ለነጻነት፣ ለአገር ክብር፣ ለህልውናችን የሚደረገው መሥዋዕትነት በአማራው መደራጀት ምክንያት ችግር ሊከሰት ይችል ይሆናል የሚል ግምት ድርጅት በማገናዘብ የደረሰበት ግምገማ አለ ወይ? በአጠቃላይ መሰረት ያለው ስጋት ነው ወይ?
በመሰረቱ ስጋትን እንደ ተመልካቹ ነው የምናየው። አሳባባ ሐሳቦቹ ተነግረዋል ይባላል። ኢትዮጵያዊነትን የሚያምኑ በኢትዮጵያ ታሪክ ውስጥ በኢትዮጵያ አንድነት የሚያምኑ የየትኛውም ነገር ልጆች ከሁሉም በላይ አማራው ኢትዮጵያዊ ነው። በአማራነት መደራጀት መጥበብ ነው። ኢትዮጵያን ማፍረስ ነው። ወያኔ በገባበት ቦይ ገብቶ መፍሰስ ነው። እነሱን መሆን ነው። የእነሱን አርያ መከተል ነው የሚለው ሐሳብ ገዥ ሆኖ ላለፉት 23 ዓመታት አማራው እጁን አጣጥፎ ተቀብሏል። ይሄ ግን ኢትዮጵያን ከመጥፋት አላዳነም። አማራውን ከመጥፋት አላዳነም። በእኛ እምነት ይሄ ጥያቄ ቢነሳም እውነት አለመሆኑ ስጋቻው መሰረት የሌለው መሆኑን በመሰረቱ ሰባቱ ነው ተደራይተው ውሸት ታሪክ ጽፈው ኤርትራ የኢትዮጵያ ታሪክ አይደለም፣ ኤርትራ በኢትዮጵያ ቀኝ ግዛት ተይዛለች፣ ትግራይ መገንጠል ትችላለች፣ ትግራይ ዓለም ውስጥ ገዛ ነበረ ብለው የሐሰት ድርሳን ደርሰው ህዝብ አሳምነው ኢትዮጵያን ሲያፈርሱ በአለት ላይ የተገነባ እውነት በተከታታይ ደምና አጥንት የተገነባ ታሪክ ይዘን ሰፊውን የአማራ ህዝብ አደራይተን ኢትዮጵያን ማናደድንበት ምክንያት እንደሌለ በግልጽ ተናግረናል። ይሄ ደግሞ የነበረው ስጋት ውሸት መሆኑን አማራው ሲደራጅ ኢትዮጵያ ትድናለች እንጂ ኢትዮጵያ አትፈርስም። በዘር መደራጀት ማለት እኛ ሞረሽን የተደራጀው ወዶ መርጦ ፈቅዶ ለጥቅም ብሎ አይደለም። ኢትዮጵያን ለማዳንና የአማራውን ነገር ሁሉ ለማስጠበቅ አስፈልጊ ሆኖ በመገኘቱ ብቻ ነው። ደግሞ መርዘንጋት የለለብን። እሳት እኮ በእሳት ይጠፋል፣ እሾህ እኮ በእሾህ ይወጣል። እነሱ በዘር ተደራጅተው ኢትዮጵያን ሲያጠፉ አማራው ደግሞ አልጠፋም፣ ኢትዮጵያን አደረፈው ቢደራጅ ስህተት የለበትም። ይሄ ደግሞ የነበረው ስጋቻ በብዙ መንገድ ገፈነዋል።
በትክክል መልካም። በቀጣይ ደግሞ ስለ ሚዲያ እናንሳ። ማንኛውም ሚዲያ የአመለካከት ማንሸራሸሪያ ሆኖ ያገለግላል። ዛሬ በአገራችን የፖለቲካ ትዕይንት ዙሪያ መጥፎም ሆኑ ጥሩ ድርጅቶች ለህልውናቸው ማረጋገጫ አድርገው የያዙት ሚዲያ ሆኖ እናገኘዋለን። አለተግባር ፋይዳ ቢስ ወሬ እያንቆረቆሩ አለንላችሁ እያሉን ነው። ሞረሽ ወገን የአማራ ድርጅት ያለው ሚዲያ ድረ ገጽና የኢንፎርሜሽን ማዕከሉ ፓልቶክ ብቻ ነው። የሚዲያ አውታሮችን ማቀናጀት ወሳኝ ነው እንላለን። የራስ የሆነ ሚዲያ ሳይኖር በዓላማ ከማይመሳሰሉ ጋር ተጠግቶ ውጤት ያለው ሥራ ማከናወን አይቻልምና ስለ ሚዲያ የሞረሽ ወገን የአማራ ድርጅት ያለው ፖሊሲ ምን ይመስላል? እንዴት ይገለጻል?
የቀረበው አስተያየት በጣም ተገቢ ነው። ዛሬ እንደምናውቀው ዓለም የኢንፎርሜሽን ቴክኖሎጂ ዘመን ነው። በዚህ ዘመን ዓለም ጠባለች። ካንዱ የዓለም ጫፍ የተደረገ ነገር ወደ ዓለም ጫፍ በሰከንድ ውስጥ ይደርሳል። ሞረሽም ለደረሰበት ትግል ወደ ህዝቡ ለመግባት የዘመኑን ቴክኖሎጂ መጠቀም የግድ ይለዋል። ይህን ስናረግ ግን ቴክኖሎጂው እንዲህ በቀላሉ የሚቀመስ አይደለም። ከፍተኛ የሆነ ሙያተኛ ይጠይቃል። ከፍተኛ የሆነ ገንዘብን ይፈልጋል። ከፍተኛ የሆነ የመረጃ ፍሰትን ይከተላል። ከጊዜ ከሰዓት ጋር ከደቂቃ ጋር የሚንቀሳቀስ የሥራ ዘርፍ ነው። ይህን ዘርፍ ለማከናወን ሞረሽ በሰፋ መልኩ ጀምሮ ማቆም አይደለም። እያንዳንዱ የአማራ ልጅ ችግሩ ሲረዳው በዚህ ዘርፍ ውስጥ ይገባል ብለን ተስፋ እናደርጋለን። በቅዳችን መሰፊ ቅድ የራሱን የቻለ አማራው ራሱን የቻለ ሊገጽበት የሚችል የሰዎች ጥገኛ ሆኖ የሰዎች ልመና ይዞ ዓላማውን ከግብ ያደርሳል ብለን አናምንም። ከዚያ ለመድረስ ግን ጊዜ ይጠይቀናል፣ እውቀት ይጠይቀናል፣ ባለሙያዎች ይጠይቀናል። እነዚያም ማሰባሰብ አለብን። ለጊዜው ባሉት ላይ የምንጠቀመው እንደዚህ ያለ ሬዲዮኖች አሉ፣ በዓለም ዙሪያ ላይ ያሉ። ለምሳሌ አውስትራሊያ ኤስቢኤስ ይባል ሀሳባችን ይገልጽልናል። ላስ ቬጋስ ያሉ ሁለት ሬዲዮኖች አሉ፣ ሀሳባችን ይገልጹናል። ዋሽንግተን ዲሲ አካባቢ ያሉ ይገልጹናል። ይህም ሬዲዮ ኢትዮጵያ አንድነት ድምፅ ሬዲዮ በዚህ አካባቢ ዛሬ ሶስተኛ አራተኛ ጊዜ ይመስለኛል ሀሳባችን እያስፋፋን ነው። ለወደፊቱ ግን በልመና ወይም እባካችሁ ተብሎ ይሄ ግብ ስለማይደርስ በእኛም ባህል ቴዎድሮስ እንዳሉት ጦር ከፈታው ወሬ የፈታው ነውና በአማራው ላይ የሚደርሰውን የስነልቦና ጦርነት ማክሸፊያ እውነት ታሪክ ማስተማሪያ በከታታይ እሱን ከሌለን ወደ መጨረሻ ግባችን እንደሳለም ብለን ስለማናስብ በዚህ ረገድ ባለሙያን ጊዜን ገንዘብን በማሰባሰብ ላይ እንገኛለን። የአማራው ልጅ በዚህ በኩልም እንደሚረዳን ጥሪያችን በዚህ አጋጣሚ እናስተላልፋለን።
መልካም። አቶ ተክሌ እስኪ ስለ ህብረት ደግሞ እናንሳ። በኢትዮጵያ ውስጥ በሚደረገው የነጻነት፣ የመብት፣ የሉዓላዊነት፣ የፍትህ ወዘተ ትግል ዙሪያ የተለያዩ ድርጅቶች ተመስርተዋል። ህብረቶች ተፈጥረው በትግሉ ሜዳ ሳይታዩ ከስመዋል። ግዚያቸውን ጠብቀው ከከሰሙት ብቅ የሚሉም አሉ። ባገር ህሉናና በህዝብ ደህንነት ታማኝነት የሌላቸው በህብረትም ብዙ በደል ያደረሱ ነው። ሞረሽ ስለ ህብረት የሚሰጠው ምላሽ በምን ይገለጻል? ከህብረት ጠሪውም ሆነ ተጠሪው ጋር ለመቀናጀት ምን ቅድመ ሁኔታዎችን ያስቀምጣል? ከሞረሽ አንጻር ማለታችን ነው።
በመሰረቱ ሞረሽ በፕሮግራሙ ይህንን በማማሻማ መንገድ ገልጾታል። ለኢትዮጵያ ብሔራዊ ጥቅም መከበር፣ ለኢትዮጵያ ግዛታዊ አንድነት መከበር፣ ለህዝቡ አንድነትና እኩልነት ከመታገል እውነተኛ እንደው ትግል ስንል እንግዲህ በጣም ቅጽሎች ያጣን ነው ዛሬ እንደው የትኛውን ቅጽል እንደምትጠቀም አላውቅም። ዝሮ ዝሮ እውነተኛ ሐቀኛ የሆኑ ድርጅቶች ካሉ ከነሱ ጋራ ሞረሽ ያጋራቸው ወንድማቸው መሆኑን አስቀምጧል በፕሮግራማችን ላይ በማያወላቡል መልኩ። አሁን በሚደረገው ደረጃ ግን እኛ ህብረት ስንባል መጀመሪያ ደረጃ ምናሳ ጠያቄ ኢትዮጵያዊ ነው ወይ? ለኢትዮጵያ አንድነት፣ ለኢትዮጵያ ግዛታዊ አንድነት፣ ለህዝቡ እኩልነት፣ ለነባር አንድነቱ እና ለኢትዮጵያዊ ሴቶች የቆመ ነው ወይ ያ ድርጅት? በውስጡ ያሰባሰባቸው ሰዎች ኢትዮጵያን በማፍረስ ሂደት ውስጥ ምን ያህል ሚና ተጫውተዋል? በአማራው ላይ የወሰዱት አቋም እስካሁን ምን ነበር? አሁንስ ምን እያደረጉ ነው? የሚውትን እናስቀምጣለን። አማራውን በገፍ የገደሉና ያስገደሉ በኢትዮጵያ መፍረስ ላይ ከፍተኛ አስተዋጽኦ ያደረጉ ሰዎችን በህብረት ውስጥ ይተሳሰራሉ ብለን አናምንም እኛ። በመዘረቱ አንዱ ትላችንም ይሄ ነው። ኢትዮጵያዊ ቫልዩዎችን እንጠብቅ እንፈልጋለን። የኢትዮጵያን ታሪክ በአግባቡ መረዳት ማወቅ አለብን። ዛሬ ኢትዮጵያ ነባ ኢትዮጵያ አፍርሰን አዲስ ታሪክ እንሰራለን ከሚሉ ጋራ ሞራሽ ክርክር የለውም፣ ንክክ የለውም። የሚልክን መሪነት የሚልክን ኢትዮጵያዊነት ያልተቀበለ ሚልክ የፈጠራት ኢትዮጵያ አንድነት ያልተቀበለ ግለሰብና ቡድን ለሞራሽ ጠላቱ ነው።
እንስማማለን። እስኪ በቅርብ ሰሞኑን የተፈጸመ አንድ ጉዳይ እናንሳ። ይህም በኢትዮጵያን አምሮ የሚጉላላ ጉዳይ ነውና በትግል ስም በዳያስፖራው ውስጥ በመካሄድ ላይ ስላለው መጠላለፍ። ባለፈው ጁላይ 3 2014 ሞረሽ ወገን የአማራ ድርጅት በሳን ጆሴ አንድ ህዝባዊ ስብሰባ መጥራቱ ይታወሳል። ይህ ጥሪ በአሜሪካ የሬዲዮ አገልግሎት በሚያቀርቡ ኢሳትንም ጨምሮ ማለት ነው ማስታወቂያውን ማንበባቸውን እናስታውሳለን። ህዝባዊ ስብሰባው ሊካሄድ ጥቂት ቀናት ሲቀራቸው ግን ኢሳት በዚያኑ ዕለት የገንዘብ ማሰባሰቢያ ፕሮግራም በዚያኑ ቀን ሰዓት ቦታ ላይ ዝግጅት እንዳለው ይፋ አደረገ። የጉዳዩ እንቆቅልሽ ኢሳት ሁልጊዜ በጁላይ 4 ያከብር የነበረውን የሬዲዮ ገቢ ማሰባሰቢያ ወደ ጁላይ 3 በመዘዋወሩ አሳፋሪና ተጻራሪ አቋም በመያዝ ለማደናቀፍ ሞክሯል። ሞረሽ ወገን የአማራ ድርጅት በጉዳዩ ላይ ወቀሳ አሰምቷል። ይህ ጉዳይ በቀላሉ ተዘሎ ሊሸፋፈን አይገባውም ብለን እናምናለን። በዚህ ዙሪያ እርሶ ለአድማጮቻችን የሚሰጡት ግንዛቤ ካለ?
በመሰረቱ የተባለው ነገር የቀረበው ጥያቄ ተገቢ ነው። ባለን መረጃ መሰረት ከራሳቸውም ራሱ ሰዓት ሲቋቋም ከነበሩት የቦርድ አባላት መካከል ከነበሩት ሰዎች በተጨባጭ እንደተረዳ ነው የሰዓት የገቢ ማሰባሰቢያ በየአመቱ በሚደረገው የኢትዮጵያ ስፖርት ፌዴሬሽን በሰሜን አሜሪካ ሁልጊዜ ጁላይ 4 ነው የሚደረገው። ይሄንንም አውጥተው አውርደው ጁላይ 4 የአሜሪካ የነጻነት ቀን የታወጀበት ቀን በመሆኑ በቀጥታ ኢትዮጵያውያኖቹ ያለ ፈቃድ ወደዚያ ይመጣሉ። ፈቃድ የመጠየቅ ችግር የለባቸውም። ሁሉም ኢትዮጵያዊ ይሰባሰባሉ። በዚህም አማካይነት ሰዓት ጠቀም ያለ ገንዘብ ያገኛ ብለው በቋሚ መመሪያት ያዘጋጁት ነው። ለዚህኛም ሞረሽ ጁላይ 4ን እኛም እናረጋው ነበር ወደ 3 ይሄርንበት የነሱ ቀን መሆኑ ስለምናውቅ ነው።
ብታቁ ኖሮ ቀደም ሲል ማለት ነው እናንተ ማዞር ትችሉ ነበር ቀኑን።
እኛም ማረግን ስንችል ነበር ቀደም ሲል ቋሚ እንትናቸው ነው አው ጁላይ 4 ሁልጊዜ የሚያረጉበት ነው። ቀደም ብለን ብናውቅ ደግሞ እኛም እናዞረው ነበር። ምንም ጥያቄ አልነበረውም። ያ ተደረገንም ግን እንዳገኘን እኛ ልንለውጥ በማንችልበት ለህዝብ ምን ደርስበት እንደነሱ ሚዲያ የለንም እና ከወር በፊት የተደገረን ፕሮግራም ባጭግለው ለመቀየስ አልቻልነ ቅሬታችን ገለጽንላቸው። ቅሬታችን ግን ከመቁጡም አልቆጠውትም እንዳውም ስድብ አዘል መልስ ነው የሰጡነ። ከዚህ አንጻር ያማራው ልጅ በአማራው ድርጅት ላይ ለአማራው ህልውና ለአማራው መደፈር ለአማራው አንገት መድፋት ጋሻ መከታ ይሆናል ድምጽ ይሆናል ተውሎ የተቋቋመው ድርጅት እንደዚህ ያለ መታፈን ሲደርስበት በዚያ ውስጥ ያሉ የአማራ ልጆች አለቆቻቸውን ተገብ ያለ መሆኑን በጎ ተጽኖ እንዲያሳድር በዚያ ጋጣሚ ጥሪ አቀርባለሁ። ድርጅቱ ወንተው ተፈጽሞብናል። ይሄ ብቻ አይደለም ያኖሌ ሐውልት ሲቆም በጣም በውጭ መንግስታት ድጋፍ የሚቋቋም የሚካሄዱት የጀርመን ሬዲዮና የአሜሪካ ድምፅ ሲያቀርቡ ሬራስ የደርሼ ይህን ነገር ባለሙያዎችን አነጋግሩ ጠይቃቸዋለሁ፣ አላቀረቡትም። ይሄ የዘር ፖለቲካ ነው ያባብሳል ነው ያሉኝ። ቀጥሎ ባህር ዳር ላይ የኦሮሚያና የአማራ ክልል ሲጫወቱ ዜና እንኳ አልሰሩበትም። አሁንም ያታልፏል ያለኔ እንደሞረሽ በዚያ ላይ የተደረጉት ነገሮች አማራው ድሮም የተፈሰነውን ነገድ እንደዚህ ይላል አሁንም አለ ብሎ ዕውቅና ለመስጠት የተደረገ እንደሆነ በእኛ በኩል ገምግመናል። ከዚህ አንጻር ከፍተኛ የሆነ አድሎ እንደተፈጸመብን እናውቃለን። ይህንን አማራው ማወቅ አለበት ብለን እናስባለን።
መልካም አድማጮቻችን፣ ከአጭር ደቂቃ በኋላ ውይይቱ ይቀጥላል። ተከታተሉን፣ እንመለሳለን። አድማጮቻችን ወደ ውይይታችን ተመልሰናል። ተከታተሉን። ሞረሽ ወገኔ ያማራ ድርጅት የውያኔንና የግብራብሮቹን አርሜኒያዊ ተግባር ፋሽስታዊ ጭፍጨፋ ህዝብ መፈናቀል የዘር ማጽዳት ርምጃ አስመልክቶ ሁኔታው ፈቅዶ ህዝቡ ራሱ ስኪዳኝ ድረስ ዓለም አቀፍ የብሶት ችሎት ለማካሄድ የተጀመረው ጅምር ምን ያህል ተራምዷል? ከዚሁ ጋር የመረጃ ማሰባሰብ ሥራ በአጥጋቢ ደረጃ ላይ ይገኛል ወይ?
ይሄ በጣም ሰፊም ጥያቄ ነው። የብዙኛው ጃ ሁለት አመት ሙሉ የፈጀብን ጊዜያችን እሱ ነው። ሞረሽ በተጨባጭ ስራ ያምናል። ተጨባጭ ስራችን ስደተኛው በውጭ የሚኖረው በተለያዩ ለሀገሩ ባለው ፍቅር የተለያዩ ዝግጅቶች እየተነሱ እየወደቁም የራሱን ኪሳራ አራቁተውታል። በዚያ ምክንያት እምነት እየተሸረሸረ እንደመጣ እንረዳለን። ለዚህ ሞረሽ የተከተለው ስልት ምንላቸው ነገሮች በግልጽ የሚታዩ ናቸው። ግልጽ ፕሮጀክት ሰርቶ በዚያ ፕሮጀክት ላይ ህዝቡን አሳትፎ ለፕሮጀክቱ አስፈላጊውን ገንዘብ ሰብስቦ በአስፈላጊውን ገንዘብ ለከፈሉ ሰዎች ተገቢውን ደረሰኝ ሰጥቶ ያ ገንዘብ ለተፈለገው ቦታ እንዲውል ማድረግ የተከተለው ስልት ነው። ከዚህ አንጻር ፕሮጀክት መቅረጽ ነበረብን። ያንዳንዱ ሰው ፕሮጀክት ምን ማለት እንደሆነ ለሚረዳ ሰው ምን ያህል አድካሚ እንደሆነ ምን ያህል መረጃ መተንተን እንዳለበት ይረዳለን ተስፋ እናደርጋለን። ከዚያ አኳያ በአማራው ላይ የዘር ማጥፋትና የዘር ማጥፋት ወንጀል ተፈጽሟል። ዘር ማጥፋት ስንል አማራውን የመዋለድ የመራባት መብቱን የመከልከል ሆን ብሎ አማራውን መግደል እነዚህ ዘር ማጥፋት ናቸው። ዘር ማጥፋት ስንል የተወሰኑ አካባቢዎችን ከአማራው የጸዱ ለማድረግ አማራው የማይኖርባቸው ክልሎች ለመፍጠር የተደረገውን ጥረት የሚያመለክት ነው። ይሄ ሀብሎ የተጀመረው በወልቃይት፣ በጠገዴ፣ በሰቲት፣ በጠለምት፣ በታች አርማጭሆ ጥንት ነባሩ የጎንደር አማራ የጎንደር ክፍለ ሀገር አካል የነበሩትን ለምና ድንግል ቦታዎች ሆን ብሎ ወያኔ ወስዷቸዋል፣ በጉቦት ወስዷል። ህዝቡን ሆን ተብሎ ከመግደሉ ከመታሰሩ በላይ ተፈናቅሏል፣ ተባሯል። በአጠቃላይ የትግሬ ሚሊሻዎች ሰፍረውበታል። ወልቃይት ላይ ዛሬ የት ልጅ እንጂ የወንድም ልጅ የሚባል ነገር የለም፣ ወንዱ አልቋል። ይሄ ዘር ማጥፋት ነው። ሁለተኛው ዘር ማጥፋት የምንላቸውን ዛሬ ትናንትና የሐር ክፍለ ሀገር አንዱ አካባቢ የነበረው ኦጋዴ ዛሬ የሶማሊያ ክልል ተብሎ የሶማሊያ ነገድ ብቻ እንዲኖርበት በመፈለጉ በዚያ ክልል አማራ ሆን ተብሎ ተባሯል። ትናንትና ቀደም ሲል በነበረው ታሪካችን ቢዛም የነበረው ወለጋ፣ እናሪያ ይባል የነበረው ኤልባቡር፣ ላኮመልዛ ይባል የነበረው ወሎ፣ ፈጠጋር ይባል የነበረው አርሲ፣ ደዋሮ የሚባለው ሐረር ላይ በእነዚህ አካባቢዎች ላይ አማራ እንዳይኖር ለምሳሌ አሁን ወሎን በአማራው ክልል ነው። አማራውን ለማጣበብ ከነባር ጎሳዎችና ነገሮች ጋር ለማጣላት በየትኛውም ክልል ያልተፈጠረ ራሳቸው አማራ ክልል ነው። ባወት ቦታ ላይ ጎጃም ላይ ያዊ ዞን አማራውን የሚያባረር ከዚያ ክልል አገው ብቻ የሚኖርበት፣ ወሎ ላይ የከምሲ ዞን ብለው ኦሮሞ ብቻ እንጂ አማራ የማይኖርበት የማይንቀሳቀስበት ደሴቶች ተፈጥረዋል። በእነዚህ ቦታዎች ላይ የተደረገው ደቡብ ኢትዮጵያ ተብሎ በተፈጠረው ክልል የሚታወቀው ነው። እነ ጉራ ፈርዳ እነ ማጅ ቤንቺ የምንላቸው ትናንትና የጎጃም ክፍለ ሀገር አንዱ አካል በነበረው መተከል ኖሮ ነበሩትን አባሮች አባራቸዋል። ከግማሽ ሚሊየን በላይ አማራ ሆን ተብሎ ተባረዋል። ከሁሉም በላይ ደግሞ አማራውን ከኢትዮጵያ ቢሮክራሲ ለማውጣት 45 ዓመት አገልግሎት 20 ዓመት የሥራ በሚል ቀመር ከየትኛውም ክልል አማራው እንዳይማ ተደርጓል። የተለያዩ ቋንቋዎች አትናገርም ተብሎ በአፋር፣ በደቡብ ክልል፣ በቤንሻንጉል ጉሙዝ፣ በጋምቤላ በምንላቸው ዛሬ ወያኔ በክልል መስራቸው ቦታ ላይ አማራው እንዳይኖር ተባረዋል። ስለዚህ ይሄ ዘር ማጥዳት ነው። ስለዚህ እነዚህን ዘር ማጥዳትና ዘር ማጥፋትም ወንጀል በመሆናቸው ዓለም አቀፍ ወንጀል በመሆናቸው እነዚህን እንዴት እንሰራለን እንዴት እናገኛለን በሚል ሰፊ ፕሮጀክት ተደርፏል። ፕሮጀክቱ ምን ያህል ያ እንግዲህ እንዳልኳቸው ተላዩ ወንጀል ነገሮች ናቸው። ወልቃይት ጠገዴ ተፈጸመው ወንጀል ሐረር ከተፈጸመው ይለያል። ጊዜውም ይለያያል፣ ፈጻሚዎቹም ይለያያሉ። ሐረር ላይ የተፈጸመው ወንጀል አሁንም ወለጋ ከተፈጸመው ይለያል፣ በጊዜም ይለያያል፣ በአድራጊዎቹም በወሳው በርግትም ይለያያል። ስለዚህ የህግ ጉዳይ ስለሆነ እነዚህን መረጃ የሚያሰባስብ አካል ተቋቁሟል። ያ መረጃ በህግ ባለሙያዎች ተተንትኖ ይሄኛው ለዚህኛው አካል ይቀርባል። በተባለበት ጊዜ የሚያስፈልገውን እንግዲህ ማንም ሳውቃል በመራብ ዓለም የሚኖር ጥብቅና ምን ያህል ገንዘብ እንደሚያስፈልገው ህግ እንዴት ያለ ጊዜ ወሳጅ እንደሆነ ይሄንን ማንም ኢትዮጵያዊ ያውቃልና እናምናለን። ከዚህ አንፃር መረጃዎችን የማሰባሰቡ ሰዋይ ተሰርቷል፣ ኮሚቴ ተዋቅረዋል። ምንማት መረጃዎች እንደሚያስፈልጉን ተለይቶ ታውቀዋል። አሁን የሚያስፈልገን እነዚህ መረጃዎች አሉኝ የሚል አማራ የጽሁፍ የቃል የሰው
በግድ አማራም ብቻ መሆን የለም
ማንኛውም ሰባዊነት የሚሰማው ሰባዊነት የሚሰማው ይሄ ድርጊት በዚህ ቦታ ሲፈጸም አውቃለሁ፣ የተፈጸመበት በከሌ ላይ ነው፣ አዛዡ ከሌ ነው፣ ድርጊቱን የፈጸመው ከሌ ነው የሚሉትን መረጃዎች እናሰባስባለን። በእኛ ቅም ይሄር ነው፣ ግን ተጨማሪ መረጃዎች ያስፈልጉናል። ያንን ማንኛውም ሰባዊነት የሚሰማው ለህግ ለፍትህ የቆመ ሰው ማንኛውም ኢትዮጵያዊ ያየ ይህን እንዲቆማ አድራ እንላለን። በሌላ በኩል አገር ቤት ኢትዮጵያ የዓለም አቀፉ ፍርድ ቤት አባል ባለመሆኗ በቀጥታ መክሰስ አይቻልም። ለዚህ ወደ ዓለም አቀፉ ፍርድ ቤት ለመክሰስ የህግ ባለሙያዎች እንደነገሩና የግድ አገር ቤት መጀመር አለበት ነው የሚሉን። ከዚያም ላይ ግድ ፕሮሰስ ተጀምሯል። ይህንን የሚያከናውን ሰው አሉ የሰሩት ናቸው ያሉት። ስለዚህ አሁን እኛ የምታይልን አድማጮቻችን ንረቱ የምንፈልገው ሞረሽ በክሱ ይጠቀማል ወይ ይደርስበታል ወይ የሚል ጥርጣሬ ሊኖራችሁ ይችላል። ይህን ታሳቢ አድርጉልን። የመጀመሪያው ይህን ስራ በመንቀሳቀሳችን አጥፊና ጠፊዎቹን ለይተን እናውቃለን። አጥፊና ጠፊዎቹን ለይተን በማወቃችን መረጃ ይዘናል ማለት ነው። ትውልዱ በጉር በድንብሶ አይሄድም፣ መረጃ ያገኛል። ይሄ መረጃ ዛሬ ብቻ አይደለም ዘመን ዛሬ እስራኤሎች እኮ በሁለተኛው ጦርነት በናዚ የተፈጸመባቸውን ችግር ዛሬ የተካተሉ ያዟቸው ለመጪው ትውልዳችን ያን መረጃ እናቀርባለን። በዛ በኩል ያልን ፈልጋለን። አሁን ባለው በእኛ ዘመንም ከቻልነ እንገፋዋለን። በሌላ በኩል ፕሮፓጋንዳ ዋጋ አለው። የሚፈጽሙ ሰዎች እንደሚከሰሱ ካወቁ ዳግም ጥፋት በአማራ እንዳይፈጸም አንድ ተጽዕኖ አሳድረ ብለን እናምናለን። በሌላ በኩል ደግሞ አማራው ራሱ ለካ ልጆች አሉ ብሎ ራሱን እንዲከላከል ራሱ ጽናት እንዲሰጥ ይረዳዋል። ከዚህ አንጻር ጥቅሙ ዙሪያ ገብ ነውና በዚህ በኩል አስፈላጊዎቹ መረጃዎች በመስጠት ያሉበትን ቦታ በመጠቆም ተብብ እንደምደግ ተስፋ እናደርጋለን። በእኛ በኩል በካታ መረጃዎች አሉን። እነዚያ የሚቀረን መተንተን ነው እና ደረጃቸው መለየት ነው። ይሄ ግን የህግ ባለሙያ ይጠይቃል። ከዚህ አንፃር ገንዘብ ይጠይቃል፣ ባለሙያ ይጠይቃል። በዚህ በኩል ባለሙያ አለን የምትሉን በገንዘብ በኩል በመረጃ በኩል ትብብር እንጠይቃለን። ይሄ ደግሞ የአማራው ልጆች በሁሉም ነገር የተራቆስ ናቸው ብለን አናምንም። እስካሁን ባለል ልምድና በደረሰን መረጃ መሰረት በርካታ የሙያው ባለቤቶች እየተጠጉን ነው እና ይሳካበን ተስፋ እናደርጋለን።
በጣም ጥሩ ሙከራ ነው፣ በጣም ጥሩ ዝግጅትም ነው። በጣም አመሰግናለሁ አቶ ተክሌ። ሞረሽ ወገኔ የአማራ ድርጅት አወቃቀር ሲቪክ ድርጅት ቅርጽ ለመያዝ ለምን አስፈለገ? አማራውን ከጥፋት ለመታደግ አወቃቀሩ ብቃት አለው ወይ? ከችግሩ ጥልቀትና ስፋት ውስብስብነት አንጻር ስንፈትሸው በተጨማሪም አጋር ፍለጋ በሚደረግ ድርድር በቂ ምላሽ ሆኖ ይገኛል ይላሉ ወይ?
ይህን ስንመሰረት የደረስንበት ነው። ማንኛውም ኢትዮጵያዊ ከሁሉም በላይ አማራው እንደሚረዳው ላለፉት 60-70 ዓመታት አማራው በገዢ መደብነት በጨቋይ ብሔረሰብነት ተመድቦ የኢትዮጵያዊነትና የኢትዮጵያ ውስጥ የሚኖር ነገርና ጎሳዎች ጠላት ተደርጎ ተስሏል። አንድ አማራ ሲነገር ሲነሳ እውነት ሲናገር እውነት ሲጽፍ ነፍጠኛው መጣልህ፣ ትምክተኛው መጣልህ፣ አድሃሪው መጣልህ እየተባለ የአማራው ልጅ ተከታይ እንጂ ወደፊት እንዲወጣ አልተደረገም። ባለፉት የኢትዮጵያን የፖለቲካ ድርጅቶችም እንቅስቃሴ ስንመለከት በወሳኝነት የአማራው ልጆች ያሉበት ልጆች በጣም በጣም ውስን ናቸው። አማራው ተከታይ ሆኖ የኖረ በዚያ አኳያ አሁንም የፖለቲካ ድርጅትን መስርት ብንል አንደኛ በርካታ የፖለቲካ ድርጅቶች አሉ። የፖለቲካ ድርጅቶቻችን ያስመዘገቡት ነገር እስካሁን ህረሰቡን የሚያሰባብር መስዋዕት አታየንም። የፖለቲካ ድርጅቶች ብንል አሁንም ጠላቱ ይበዛል። ሁሉም አማራው ራሱ አይነሳም እንድታሰኙናላችሁ እስቲ ደግሞ ነከለ ይሞክሩት የሚል አስተያየት ስላለ በፖለቲካ ድርጅት መመሰቱን አልፈቀድነው። የፈቀድነው ድምጽ መሆን አማራው አማራነቱን አምኖ የወያኔ አገዛዝ ሀብሎ ሲጀመር ደደብ ሲገባ ጠላቴ አማራ ነው ብሎ ነው የገባው። አማራው ይሄን አልተረዳም። ወያኔን የሚያየው እንዳንድ ጨቋኝ መንግስት እንጂ እንደ ኢትዮጵያ ጠላት የሚያራምደው ፖሊሲ ሞሰለኒ ከቀረጸው ኢትዮጵያን ከማጥፋት የተለየ ባለመሆኑ ይህንን በተጨባጭ ለአማራው ስናስረዳው አማራው ይነቃል። የሐሳብ አንድነት ይፈጥራል። የሐሳብ አንድነት ከተፈጠረና አቅሙ ካጎለበተ ነገ ጠዋት እሱ በፈለገው መልኩ ያው የህዝብ ውሳኔ ነው። በዚያው ውስጥ እኛ አንገባም። መቸገሩን ካወቀ መበደሉን ካወቀ ጠላቱ ባንዶ ነው ከተረዳ ያንን እንዴት እንደሚያስወግድ እሱ ያውቃል። ያ ለህዝብ እንስጠው። እኛ ግን አሁን በሲቪክ ድርጅት ለስልጣን አይደለም የህዝብ ተበድሏል እያጠፉት ነው። ይህንን ህዝቡ ይወቅ። ለዚህ ድምጽ እንሆን እናሰማው ነው ያልነ። ይህን ስናሰማው ይደራጃል ይሰባሰባል። ከሰበሰበ በኋላ ራሱ ወስዶ ይወስናል።
በትክክል አሁን እንግዲህ አቶ ተክሌ ወደ ማጠቃለያ ሐሳብ ተቃርበናል። አቶ ተክሌ ውይይታችን ከመጠቃለላችን በፊት እርሶ አጠቃላይ መልእክት ካለዎት በተጨማሪም እኔ በጥያቄ ያላካተትኳቸውና መብራራት አለበት የሚሏቸው ጉዳዮች ካሉ ቀሪዎቹን 10 ደቂቃዎች ተጠቅመው የማጠቃለያ ሐሳብ እንዲሰጡ እድሉን ሰጥቶታለሁ።
አመሰግናለሁኝ። በመሰረቱ አድማጮች ይነን ሪዶ ጣቢያ የምትከታተሉ እንድትገንዘቡ ምን ፈልገው የሚከተውትን ነው። አማራው በየትኛውም ጊዜና ወቅት የኢትዮጵያ ቤዛ እንጂ ኢትዮጵያ አጥፊ ሆኖ አያውቅም። በኢትዮጵያ ውስጥ በተከሰቱ ጦርነቶች የውጭ ኃይሎች አማራው አመሉን በጉያው ስንቁን በሃያው ይዞ ልጆቼ ሚስቴ ትዳሬ ቤቴ ሳይል ለአገሩ ዘቡ መኖር እንደሆነ የኢትዮጵያ ታሪክ ከቅርብ እስከ ሩቅ ድረስ ያስረዳል። ስለዚህ አማራውን ተቸገረ በደል ደረሰበት ብለን በቋንቋ ዙሪያ سنደራጅ ሌሎች እንደሚያደርጉት አንደኛው ነገድ ወይም ጎሳ አንተ ጠላት ነው ብለን እሱን ከመድረግ ለማጥፋት ኢትዮጵያ ያለ ብሔር ብሔረሰቦቿ ወይም ዛሬኛ በእኛ አነጋገር ብሔር ብሔረሰቦች ሙት አስቸጋሪ የሆነ ወያኔው ቃል ነው ነገዶቿ ኢትዮጵያውን ያስለማትኖር እንደነበረ ጥንት አባቶቻችን ያቆዩልን አንድነትና ህብረት መልሶ ለመገንባት ኢትዮጵያን መልሶ ለመታደግ ወደን ሳይሆን ተገደን ለአማራው ድምጽ የሚሆን ኃይል በመጥፋቱ አማ አንድ ሰው ሲጠፋ ባለም ላይ አንድ ንሳ ሲገደል እየተጮኸ በሚሊየን የሚቆጠር 2.5 ሚሊየን ህዝብ ጠፋ ተውሎ በራሱ በወጃ ያንደበ ሲነገር አንድም የፖለቲካ ድርጅት ህረብየራይ ሞነ ብሄራዊ እንዲተፈጸመበት በአማራ ላይ ብሎ ድምጽ ያሰማ የለም። ምን ይሁን ስኮን ይተበቃል። ስለዚህ ይሄ ግፍ አልበቃ ብሎ አገርህ አይደለም በወልወል በመተማ በባይጨው ባድዋ በእንትጮ ያልተደበት የለም በድሆን ነው በሳርዋ በመተማ ዘምቶ ያስጠበቃት ህዝብ አካል የሆነ አገርህ አይደለም ተባረር መጤ ተሎ ሲባረር ይነን ዝም ብሎ የመስማት የማየት ዛሬ አብዛኛው ሰው እንግዲህ በአውሮፓ የሚኖረው ኢትዮጵያዊ አሜሪካ የሚኖረው ኢትዮጵያዊ እንደሚረዳው ከየትም ዓለም ፈልሶ የመጣ ነው። ውጣል ተባለ ኢትዮጵያዊ እንኳን የመብት ተነስቶት ተገፎ
በገዛ ሀገሩ
ባይተዋር ሆኖ የመከራ ስቃይ ሲከፈል ለሱ ድምጽ ለመሆን የተዘጋጀ ድርጅት መሆኑን ይታወቃል። የግዳጅ እንጂ ወደን ሌሎች እንደሚያደርጉት በጎሳ መድራጀት ለኢትዮጵያ ይጠቅማል ብለን አይደለም። ይሄ መታወቅ መቻል አለበት። በቋንቋ ላይ መድራጀት ኢትዮጵያን ይጠቅማል የሚል እምነት የለንም። ግን ጅብ ከሚበላህ ጅብ በልተህ ተቀደስ ነውና ሰዎቹ በጎሳ ተደራይተው በቋንቋ ድረስ ተደራይተው ሁሉ በተደራጁ ነገርና ጎሳዎች አንድ ሆነው ጣታችን አማራ ነው እሱን እናጥፋው ነው ሲነሱ ይሄ አካል ደግሞ ሰው ነውና ለእንኳን በፍጡር አካል ይቅርና ማንኛውም ነገር እንኳን አንድ ግርግዳ ብንመታው ግርግዳው መልሶ ይመታናል። ለእያንዳንዱ አክሽን የራሱ ተቀራኒ አክሽን አለ። የፊዚክስ ህግ ነው። በህይወት ባላቸው ነገር ደግሞ ሊያጠቃው ሲመጣ እስከሚችለው ድረስ ይፈራገጣል። በዚያ መልክ ያማራም አጥፊዎቹን ገዳዎቹን በዝምታ ማያስለለለበት ራሱን እንዲያስከብር ራሱን አስከብሮ ኢትዮጵያን እንዲያስከብር የቀረበ ጥሪ ነው። በዚያ አንጻ እንድታይለን እንፈልጋለን። በሌላ በኩል አማራው ተደራጀ ስንል እስከዛ ድረስ ዛሬ ኢትዮጵያ እየጠፋች ያለችው ባለቤት አጣ ነው። ኢትዮጵያዊ አይደለንም እያሉ ነው። ኢትዮጵያዊ ብሔረሰብነት፣ ኢትዮጵያዊ ባህል፣ ኢትዮጵያዊ ታሪክ አማራው የጻነብነ የአማራው ደብተራ የጻፈው እያሉ ነው ጣቶቻችን የሚሉት። ስለዚህ ይህንን ኢትዮጵያዊነትን አውልቀው ጥለውታል። ኢትዮጵያዊነትን ለአማራው ሰጥተውታል። አማራው ደግሞ ኢትዮጵያዊ ነኝ ብሏል። ይሄ ከሆነ ቀደም እንዳልኩት የተወሰኑ ሁለት ሶስት ሰዎች ተደራይተው ኢትዮጵያን ሲያፈርሱ በሚሊዮን የሚቆጠር አማራ ተደራይቶ ኢትዮጵያ ማድረግ አይችልም እንዴ? ይቻላል ብለን እናምናለን። ስለዚህ አንዱ መታሰብ ያለበት የአማራው መደራጀት ኢትዮጵያን ማዳን ነው። አንድ ጳጳስ ናቸው መርቃሪዎስ ይመስለኛል ባለሳሳስተማቸው የአውስትራሊያ አቀፍ የዚህ ስድስተኛ ሶሎት ባልደራ ይሆን ሰው አንድ ቃል ተናግረው ነበር ያሉን፣ ዛሬ ኢትዮጵያ እየፈረሰች ያለችው ባለቤት አጣ ነው። አማራው ቢደራጅ ኑሮ በኢትዮጵያ ነው ተሰሚያምን ኢትዮጵያን ይታደጋት ነበር። ስለዚህ እባካችሁ ሳቸው እንዳጋጣሚ አማራ አይደሉም በትውልድ ግን ንጹህ ኢትዮጵያዊ ናቸው በእኔ እምነት ተነስተው ልትደራጁት ይገባል። ሞራሽን ልትከላከሉ ይገባል። የሰማዊ መጥያቄ ነው። የፍትህና ጥያቄ ነው። የህሉና ጥያቄ ነው። የቀረበው ጥያቄ ትክክል ነው። እያየን ነው። በግፍ እያየን ነው። በተጨባጭ በሚስጥር አይደለም። እና ይህን ድርጅት እርዱት። ኢትዮጵያ ምድር ነው አማራ ደራጀው ብለዋል። በሌላ በኩል ማንም ሰው እንደሚረዳው ኦባንግ ሜቶን ማወቅ ያለ አይመስለኝም። ኦባንግ ሜቶ ይንቀሳቀሳል። ጥሩ ኢትዮጵያዊ ነው። በዋሽንግተን ዲሲ አንድ የነጻ ኢትዮጵያ ኤምባሰደር ይሆን ነበር። በዚያ ወቅት አማራው መደራጀት አለበት መደራጀት የለበትም እንዲያል ጥያቄ ለረጅም ተካሄደ። ሰው የተከፍለው መደራጀት አለበት የሚለው የለበትም የሚሉት መስማማት አጡ። እስቲ ማን ያስማማን ተውሎ ተቀረበ ኦባንግ ሜቶ ያለው ተማሳይ ጥያቄ ነው። አማራው ነው ኢትዮጵያ ስታደጋት ይኖር። አማራው ካልተደራጀ አማራው ኃይል ነው ካልወጣ ኢትዮጵያ ትፈርሳለች ነው ያለው። ይሄ እንግዲህ ለኢትዮጵያ የሚያውቁ የኢትዮጵያን ህልውና የተረዱ ለኢትዮጵያ ማን ነው የቆመ የሚሉት ሰዎች ይንረዳሉ። አማራው እኮ ንብ አይደለም። አማራው እኮ በኢትዮጵያ ምድር ሲኖር ከሄደበት ቦታ ባህሉን ባህል ሰጥቶ የነሱን ባህል ወርሶ ሃይማኖታቸውን ተቀብሎ የራሱን ሰጥቶ ተዋልዶ የኖረ ነው። ከየትኛውም ቦታ ወስዶ ለትውልድ ቦታ የሰጠ የለም። ያንንም ቢያደርጉ ነው ዛሬ መንዝ በአማራነት የሚጠረጠሩት ቀዳማዊ ኃይለሥላሴ፣ በአማራነት የሚጠረጠሩት ምኒልክ፣ በአማራነት የሚጠረጠሩት ሀጢ አክሊሉ ሀብተወልድ፣ ቡልጋ ላይ ዛሬ ወርቅ ይፈስ ነበረ፣ መንዝ ላይ ዛሬ ወርቅ ይፈስ ነበረ። ይህን አላየንም። ትምህርት ቤት አልተሰራም። አማራ ኢትዮጵያ ሲያስብ የኖረው ዛሬ ግን ወያኔ ንብ ነው። ንብ ከቀፎዋ ሰባት ጋሻ ድረስ ትጓዛለች፣ አበባ ቀስማ ወደ ጎጆዋ ትሄዳለች። ዛሬ እያንዳንዱ ወያኔ ከመሀል ኢትዮጵያ እየዘረፈ ትግራይን ልትሸከመው ከምችለው በላይ ግንብ ገንብቶ አበልጽጓታል። ይህን ልናውቅ ይገባል። ስለዚህ እኛ የተነሳ ነው ትግሬ ጠላታችን ነው ብለን አይደለም። ወያኔ ጠላታችን ነው። የወያኔ ፖሊስ ጠላታችን ነው። ወያኔ ኢትዮጵያን እያጠፋ ነው። ወያኔ አማራውን እያጠፋ ነው። ይህንን ቢቻል የአማራ ልጆች እንደናደርጋ እንደ ጌታቸው ረዳና እንደ ገብረ ምድናሪያ ከአማራው ጎን ሊቆም ይገባ የትግራይ ልጆች። ይህ ጥሪያችን ነው። ወያኔ ጠፊ ነው። ወያኔ ጎርፍ ያመጣው ነው። ይህ ጎርፍ ዝናቡ ሲቆም ያቆማል። ይህን ላስተላልፍ የምፈልገው መልእክት
በትክክል ጊዜ ልስጥልኝ። አድማጮቻችን፣ ለዛሬ ከአቶ ተክሌ ሻው ጋር የተደረገው የጥያቄና መልስ ቆይታ በዚህ ይጠናቀቃል። አቶ ተክሌ ሻው የሞሮሾ ግን የአማራ ድርጅት ሊቀመንበር በስዊድን ስቶክሆልም የኢትዮጵያ አንድነት ሬዲዮ ላቀረበላቸው ጥያቄ በቂና አጥጋቢ መልሶችን በድርጅቱ ስም ስለሰጡን በሬዲዮኑ የዝግጅት ክፍልና በአድማጮች ስም ላቅ ያለ ምስጋናችን እናቀርባለን። በትግሬ ወያኔ አገዛዝ ቡድን አዝማችነት በአማራው ሕዝብ ላይ የሚደረገው ግፍና መከራ መሸፋፈን ወይንም አቅሎ በማየት ወይንም ለስልጣን ጉጉት በማድረግ ሽርክና ላይ ተንተርሶ ሞሮሾ ግን የአማራ ድርጅት በቀውጢ ወቅት ደራሽነቱን እንዳያረጋግጥ የሚደረገው ቸለተኝነት በታሪክ ተወቃሽ ያደርጋል። እውነተኛ አገር ፍቅር ያለን የምንል ወገኖች ላለፉት 23 ዓመታት የተደረጉትን የጸረ ወያኔ ትግል ስብስቦች ባህሪያቸውን፣ መሰረታቸውን፣ ብቃታቸውን መመርመር ይኖርብናል። የአማራው ሕዝብ እንዳለፉት ጊዜያቶች እየጠፋህ ኢትዮጵያን አስባት የሚለው ጥሪ ቆም ብለን ማሰብና ያለውን አደጋ በዙሪያችን ያሉትን የወያኔ ግብረ አበሮች አጤነን ራስን ተከላክሎ አገሬ ማዳን ኃላፊነት በፊታችን እንደተደቀነ መረዳት ይኖርብናል። የኢትዮጵያዊነት ትግል በተሟላ መልኩ እስካልተካሄደ ድረስ የኢትዮጵያዊነት መንፈስ እየተቦረቦረ ከጎጠኞች ጋር ተደራዳሪ በሆነ ቁጥር በአማራው ሕዝብ ላይ የሚደርሰው ጉዳት እየከፋ መሄዱ አይቀርም። ይህን ማስቆም የሚችለው ራሱ የጉዳዩ ባለቤት ነው። በመጨረሻም አቶ ተክሌ በተመሳሳይ ፕሮግራም ወደ ፍራንክፈርት እና ለንደን እንደሚጓዙ ከተላለፉ የስብሰባ ጥሪዎች ላይ ለመረዳት ይችላል። ጉዞው የተሳካ እንዲሆንለት እንዲሁም መልካም ቆይታ በአውሮፓ እንመኝለታለን። የአማራውን ህዝብ የመታደግ ጥሪ አጣዳፊና የዜግነት ግዴታ መሆኑን በመረዳት ሁላችንም በንቃት ሊናችንንም ለውነት በማስገዛት የህዝብና ያገረን አድን ትግል አሁንኑ የሚለው ጥሪ ከመቸውም ጊዜ በበለጠ ፈጦ የመጣ ብሔራዊ የትግል መርሆ በመሆኑ እንበርታ እንበርታ እንላለን። አመሰግናለሁ። እግዚአብሔር ይስጥልኝ ጌታዬ።
እኔም አመሰግናለሁ። እግዚአብሔር ይስጥልኝ።
የሚስተር ጆን ኬሪ የኢትዮጵያ ጉብኝትና አንድምታው። የአሜሪካው የውጭ ጉዳይ ሚኒስተር ሚስተር ጆን ኬሪ በቅርቡ ኢትዮጵያን መጎብኘታቸው የሚታወስ ነው። በዚህ ጉብኝታቸው ወቅትም በኢትዮጵያ እየደረሰ ባለው የሰብአዊ መብት ጥሰት ላይ ብዙም ሳይሉና የተቃዋሚ የፖለቲካ ፓርቲ መሪዎችም በሁኔታው ላይ ሳያነጋግሩ በመሄዳቸው ብዙዎችን ሳያሳዝን አልቀረም። በርግጥ የርሳቸው አመጣጥ በርስ ጦርነት በመታወክ ላይ ያለችውን የደቡብ ሱዳን ችግር በመፍታት ላይ አተኮረ ቢሆንም ቅሉ የኢትዮጵያን ችግር ሳያቃጥል በቅጠል የሚል ምክር ለሁሉም ሊሰጡ በተገባ ነበር። ይሁን እንጂ ይህ ሁኔታ የሚያመላክተን ምዕራባውያን ብዙ ጊዜ አግራቸውን ጥቅም ሊነካ ለማይችል ችግር ብዙም ትኩረት የማይሰጡ መሆኑን ነው። እናት አግራችን ኢትዮጵያ የራሷ የሆነ ባህሏንና ቋንቋዋን አስከብራ በመኖሯ እስካፍንጫው ታጥቆ የመጣውን የነጭ ሰራዊት በጦርነት በማሸነፍ ለአፍሪካ ሀገራት የነጻነት ነጸብራቅ በመሆኗና አሁንም የሰውን ልጅ እኩልነት እንጂ በውጭ ኃይሎች የሚደረግን ጭቆናና ብዝበዛ ስለማትቀበል ምዕራባውያን መልካም ሲመኙላት ታይቶ አይታወቅም። በዚህ የተነሳም የውስጥም ሆነ የውጭ ባንዳ ቅጥረኞችን በመመልመል የውስጥ ቅራኔን እየፈጠሩና በወኪሎቻቸው በማስፋፋት ስለሚያስበጠብጧት ሰላም አጥታ ቆይታለች። በዚህ የተነሳም ከልማት ይልቅ ለአገር መከላከሉ ቅድሚያ በመስጠቷ ለኋላ ቀርነት ተጋላጭ አድርጓታል። ለዚህ መልካም ምሳሌ የሚሆንን በሁለቱም በኩል ፍኝ በማይሞሉ ፖለቲከኞች የተሳሳተ ውሳኔ የተነሳ እንደ አውሮፓ አቆጣጠር በ1999 ዓ.ም የተቀሰቀሰው የኢትዮ ኤርትራ ጦርነት ከ70 ሺህ የሚበልጡ ዜጎችን ሲበላ ከ268 ሺህ በላይ ሰላማዊ ነዋሪዎችን ሲያፈናቅልና በቢሊዮን የሚቆጠሩ ንብረትን ሲያወድም ምዕራባውያን በተገቢው ሰዓትና ወቅት በቂ የሆነ የጦርነት አቁም ግፊት ሲያደርጉ አለመታያታቸው ወይም ወደ ሰላም የሚያመራ የመፍትሄ ሐሳብ አለማመንጨታቸው የብዙሃን መገናኛዎችም ቢሆኑ ጦርነቱ በከፋ ሁኔታ ይካሄድ በነበረበት ወቅት ለተፈጸመው የእንግሊዙ ልዑል ፕሪንስ ቻርልስ የጋብቻ ሥነ ሥርዓት የሰጡትን ያህል የዜና ሽፋን ለጦርነቱ ሊሰጡ አልፈለጉም ነበር። ይባስ ብለው ጦርነቱ በአፍሪካ እንደ ሕፃናት ጉንፋን የተለመደ ነው ብለው በመዳፍ ጉዳዩ ትኩረት እንዳያገኝ አድርገውታል። ኢትዮጵያው መለስ ዜናዊ ኤርትራዊ ኢሳያስ አፈወርቂ ስልጣን በጨበጡበት ወቅት በምዕራባውያኑ ዘንድ ያዲሱ ትውልድ ወጣት መሪዎች የሚል የማሞካሻ ስያሜ ተሰጥቷቸው ነበር። ይሁን እንጂ እነዚህ መሪዎች ህዝባቸውን የቁም ስቃይ ሲያሳዩ፣ የነጻ ፕሬስ ጋዜጠኞችንና የተቃዋሚ ፖለቲካ መሪዎችን ሲያሳድዱ ሲያፍኑና ሲያስሩ ምዕራባውያኑ ከይስሙላ ፕሮፓጋንዳና በአመታዊ ሪፖርታቸው ላይ የሁኔታውን አስከፊነት ከመግለጥ በዘለለ በእነዚህ መሪዎች ላይ በቂ በሆነ ሁኔታ የጭቆና ሐናቁም ግፊት ሲያደርጉ ወይም እርምጃ ሲወስዱ አልታዩ። በሁለቱ አገሮች ጋዜጠኞችና የተቃዋሚ ፖለቲካ መሪዎች ላይ እስራቱና ግድያው በከፋ ሁኔታ እየተካሄደ በነበረበት ወቅት የዩናይትድ ስቴትስ አሜሪካ መከላከያ ሚኒስትር ሴክሬታሪ ኦፍ ዲፌንስ የነበሩት ሚስተር ዶናልድ ራምስፌልድ በአጥፍቶ መጥፋት ወይም ቴሮሪዝም ላይ የሚካሄደው ጦርነት በምስራቅ አፍሪካ ለማጠናከር ኤርትራን በመጎብኘት ላይ ነበሩ። እርሳቸውም ጉብኝታቸውን አጠናቀው ሲመለሱ በአስመራ አውሮፕላን ማረፊያ ይጠብቋቸው ከነበሩት ጋዜጠኞች ለቀረቡላቸው ጥያቄዎች መልስ ይሰጡ በነበረበት ወቅት ከጥያቄዎቹ መካከል አንዱ የታሰሩ ጋዜጠኞች እንዲፈቱ ወይም እንዳይገደሉ ለኤርትራ መንግሥት ምን አይነት መልእክት ሊያስተላልፉ ይችላሉ የሚል ነበር። የእርሳቸው መልስ ግን ይህ የአገሪቱ መንግሥት የውስጥ ጉዳይ ነው በሚል ደመደሙት። ይህ በግልጽ የሚያሳየን አንድ የሀገር መሪ የእነርሱን ፍላጎትና የሀገራቸውን ጥቅም የሚያስከብር ሆኖ እስከተገኘ ድረስ የሚመራውን ሕዝብ ቢጨቁን ቢያፍንና ቢገድል ብዙም ደንታ እንደሌላቸው የሚያሳይ ነው። በተቃራኒው ደግሞ ለእነርሱ ያልተንበረከከና የእነርሱን ሀገር ጥቅም ለማስከበር ፈቃደኛ ያልሆነን የሀገር መሪ በጨቋኝነት በዲሞክራሲ አፋኝነትና በጨፍጫፊነት ይፈርጁታል። ዲሞክራሲን በተመለከተ በኢትዮጵያና በኤርትራ መካከል ብዙም የጎላ ልዩነት እንደሌለው ይታወቃል። ሆኖም ግን ምዕራባውያን ኤርትራን ከብዙ ጉዳዮች ሲያገሉ የኢትዮጵያ መሪዎች የሰብአዊ መብት ጥሰታቸውን እንዲያቆሙ እንኳ በቂ ግፊት ሳያደርጉ ከእነርሱ ጎን መቆማቸውን ለዚሁ ዋና ምስክር ለመሆኑ በግልጽ የሚያሳይ ነው። ሌላኛው መሰሪ ዘዴያቸው ደግሞ የአንድ ሀገር መሪ ስልጣን ተረክቦ ሕዝቡን በሰላማዊ መንገድ ለማስተዳደር ሲሞክር ስልታዊ በሆነ መንገድ የተዛባ የፖለቲካ ኢኮኖሚ ወይም የማኅበራዊ ፖሊሲ እንዲያራምድ እየመከሩ ከሚመራው ሕዝብ ጋር በከፋ ቅራኔ ውስጥ እንዲገባ ካደረጉት በኋላ በእነርሱ ጉያ ውስጥ እንዲሸጎጥ በማድረግ እነርሱ የፈለጉት እንዲፈጽም ተጋላጭ ያደርጉታል። በአጠቃላይ ይህ ሁኔታ የሚያሳየን እነርሱ ማንኛውንም እንቅስቃሴ የሚመለከቱት ከራሳቸው የአጭርና የረጅም ጊዜ ስትራቴጂካዊ ጥቅም ጋር መሆኑን ነው። ስለዚህ አፍሪካውያንም ሆኑ ኢትዮጵያውያን የየራሳቸውን የውስጥ ችግሮች በራሳቸው ለመወጣት መጣር እንጂ ከምዕራብ አገራት ብቻ መፍትሄ መጠበቁ የሚያዋጣ መንገድ አለመሆኑን መረዳት አለባቸው። የኢትዮጵያ መንግሥትም ሆነ ሕዝቡ ተሐድሶ በተጎናጸፈ አዲስ መልክ ዘረኝነትንና መለያየትን በመተው አንድነትና ስምምነት በመፍጠር በጋራ ለአገር ሊሰሩ የሚያስችላቸው ስልት ላይ መስማማትና የአፈጻጸም ግዴታ ውስጥ መግባት የግድ ይላቸዋል። ይህ ደግሞ ለወደፊቱ ትውልድ ጥሩ አርአያነትን፣ የአመራር ብልህነትንና ለአገርና ለሕዝብ አሳቢነትን የሚያመላክት ስለሆነ በዚህ ላይ ሊበረታታ ይገባል እላለሁ። እግዚአብሔር ኢትዮጵያንና ሕዝቧን ይባርክ።
እንግዲህ አድማጮቻችን፣ የዛሬውን ፕሮግራማችንን እያጠቃለልን ፕሮግራሙን የመሩልን ወርቁ ሞላ፣ ተኮላ ወርቁ፣ እንዲሁም በቴክኒሻን ያስተናገድኳችሁ ይትባረክ ወንድማገኝ በዚሁ እንሰናበታለን። ድል ለኢትዮጵያ ሕዝብ።
Chapter 1